ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሐምሌ 7 2016 ዓመተ ምህረት ዝግጅታችን ጀመረ። በኑሮ ሁኔታ እየተፈተነ ያለው ዩኒቨርሲቲ አስተማሪነት
የኑሮ ሁኔታው አሁን ከብዷል ማለት አይደለም። አሁን ለመግለጽ በጣም ይሄ ነው የምትለው አይደለም። አሁን ግን በቃ መሰረታዊ የሆነውን ፍላጎትን ማሟላት አይታሰብም። ጫማ መግዛት ለራስ አይደለም፣ ለልጆች ዩኒፎርም፣ ለልጆች ደብተር፣ ለልጆች ቦርሳ በአመት አንድ ጊዜ መቀየር አይችልም።
በወሎ ዩኒቨርሲቲ የሚያስተምሩትን አቶ ሙሉጌታ ጓንጉልን የሰማችኋቸው። በምሽቱ የዩኒቨርሲቲ መምህራን የሚከፈላቸው ወራዊ ደሞዝ ከአሁናዊ የኑሮ ሁኔታ ጋር አለመጣጣሙ በስራቸው ላይ ለመቆየት አስቸጋሪ የሆነባቸው መምጣቱን በተመለከተ ጥንቅር አዘጋጅተናል። በተጨማሪም በኢትዮጵያ የዲጂታል ፋይናንስና ግብይት ቴክኖሎጂ መስፋፋትን አስመልክቶ ባለፈው የመስተዋት ዝግጅታችን ወደ እናንተ ያደረስነው ጥንቅርም ቀጣዩ ክፍል ዛሬ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን፣ የዕለተ እሁድ ሐምሌ 7 2016 ዓ.ም የመስተዋት ዝግጅታችን እንሆ ጀምሯል። የምሽቱን ዝግጅት እየመራው አብሬያችሁ የማመሸው አስማማየ ነኝ። ለዛሬ ሁለቱ የመስተዋት ዝግጅት ባልደረቦቼ ስመኝሽና ደረጀ በረፍት ምክንያት ባለመኖራቸው እኔ እያስተናገድኳችሁ ከእናንተ ጋር አመሻለሁ። ብርሃን ኃይሉ የስቱዲዮን ቅንብር ትመራልናለች። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። በምሽቱ መሰናዳችን ዘና የሚያደርጓችሁ ሙዚቃዎችን አዘጋጅተናል። ከዛ በፊት ግን የሰዓቱን ዋናና የዓለም ዜና እናስቀድም።
እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ቆንጅ ይታየ ነኝ። በቀድሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ትናንት ቅዳሜ በተፈጸመው የግድያ ሙከራ ተጠርጣሪው ማቲው ክሩክስ የተባለ የ20 ዓመት ሰው መሆኑን የፌዴራል ምርመራ ቢሮ ኤፍቢአይ አስታውቋል። የህዳሩ ፕሬዚደንታዊ ምርጫ የሪፐብሊካን ፓርቲው እጩ ተፎካካሪ ትራምፕ በትለር በምትባል የፔንሲልቬኒያ ክፍለ ግዛት ከተማ ላይ ለተሰበሰቡ ደጋፊዎቻቸው ንግግር በማድረግ ላይ ሳሉ የተተኮሰባቸው ጥይት ጆሮአቸው ላይ አቁስሏቸዋል። እማኞች እንዳሉት አጥቂው የያዘው ጠመንጃ ተኩስ የከፈተው ትራምፕ ለደጋፊዎቻቸው ንግግር ሲያደርጉ በነበሩበት ቦታ አቅራቢያ ካለ ህንጻ ጣሪያ ላይ ሲሆን፣ ህግ አስከባሪዎች አጥቂውን በጥይት መትተው ገድለውታል። በጥቃቱ ቢያንስ አንድ የድጋፍ ሰብሳቢው ታዳሚ ሲገደል፣ ሌሎች ሁለት ሰዎች በአስጊ ሁኔታ ቆስለዋል። ተጠርጣሪው ማቲው ክሩክስ የቀድሞው ፕሬዚደንት የምርጫ ዘመቻ ቅስቀሳ ላይ ከነበሩባት ከበትለር ከተማ በመኪና የአንድ ሰዓት ርቀት ላይ የምትገኝ ቤተል ፓርክ የተባለች ከተማ ነዋሪ እንደነበረ ነው ኤፍቢአይ ያስታወቀው። መግለጫው በጥቃቱ ዙሪያ ምርመራው መቀጠሉን አስታውቆ መረጃ ያለው ሰው በአስቸኳይ ባለስልጣናትን እንዲያነጋግር ጥሪ ያቀረበ ሲሆን ስለ ተጠርጣሪው ሌላ ዝርዝር መረጃ አልሰጠም። የቀድሞ ፕሬዚደንት ጥቃቱን ተከትሎ ለሕክምና ከተወሰዱበት ሆስፒታል ሌሊቱን የወጡ ሲሆን በማህበራዊ መገናኛቸው ላይ ባሰፈሩት ጽሑፍ በተተኮሰባቸው ጥይት ቀኝ ጆሮአቸው ላይ መቁሰላቸውን ገልጸው ደህና ነኝ ብለዋል። እንዲህ ያለ ድርጊት በእኛ ሀገር መድረስ መቻሉን ለማመን ያዳግታል ሲሉም አክለዋል። ዛሬ ንጋት ላይ የፒትስበርግ ከተማ የፌዴራሉ ምርመራ ቢሮ የመስክ ቢሮ ልዩ መኮንን ኬቪን ሮጄክ በሰጡት ቃል አጥቂው ጥቃቱን ለመፈጸም ምን እንዳነሳሳው ለጊዜው አናውቅም ያሉት ባለስልጣኑ፣ ሆኖም ያለመታከት ምርመራው ይቀጥላል፣ ወራት ሊወስድም ይችላል ሲሉ አክለዋል። ይፋዊ በሆኑ የመራጮች መዝገቦች መሰረት አጥቂው ማቲው ክሩክስ በሪፐብሊካን ፓርቲ ደጋፊነት የተመዘገበ ሆኖ በቅርቡ ግን ለአንድ ሊበራል ቡድን የ15 ዶላር መዋጮ መስጠቱን በርካታ የዜና ማሰራጫዎች እየዘገቡ ነው። በቀድሞ ፕሬዝደንት ላይ የተፈጸመው የግድያ ሙከራ ፊቱንም የተጋጋለ የሆነውን የፕሬዝደንታዊ ምርጫ ፉክክር ይበልጡን ያጋግለዋል የሚል ስጋት አለ። አስቀድሞም ውጥረት የተመላባቸው በሆኑት ክርክሮች ላይ ጸብ የሚያጫጭሩ ንግግሮችንም ያባብሳል የሚል ስጋት ተደቅኗል። የግድያ ሙከራውን ተከትሎ ፕሬዝደንት ጆ ባይደን፣ ምክትል ፕሬዝደንት ካማላ ሃሪስ እና የቀድሞ ፕሬዝደንት ባራክ ኦባማ በፖለቲካ ምክንያት የሚፈጸም ጥቃትን አጥብቀው በማውገዝ ጠንካራ መግለጫዎች አውጥተዋል። ከዋይት ሃውስ ቤተ መንግስት ትናንት ከመሸ የተሰጠው ቃል ፕሬዝደንት ባይደን ሚስተር ትራምፕን በስልክ አነጋግረዋቸዋል። የውይይታቸውን ይዘት ግን በዝርዝር አልገለጸም። በቤተ መንግስቱ መግለጫ መሰረት ፕሬዝደንቱ በቀደመው እቅዳቸው መሰረት ዴላዌር በሚገኘው መኖሪያ ቤታቸው መቆየታቸውን ትተው ዛሬ ወደ ዋይት ሃውስ ሊመለሱ አቅደዋል። ባይደን ጥቃቱን ተከትሎ በሰጡት መግለጫ ለሚስተር ትራምፕ እና ለቤተሰባቸው እንዲሁም የምረጡኝ ዘመቻ ስብሰባው ላይ ለነበሩት ሁሉ እጸልያለሁ ብለዋል።
Trump rally was a rally that he should have been able to be conducted peacefully without any problem. But the idea that there's political violence or violence in America like this is just unheard of. It's just not appropriate. I mean, everybody must condemn it.
የምርጫ ዘመቻ የድጋፍ ስብሰባ ዝግጅታቸው በሰላም ያለምንም እክል መከናወን መቻል ሲኖርበት በዚች ሀገር ፖለቲካ ተኮር ጥቃት ያለ ጥቃት ቦታ ይኖረዋል ተብሎ መታሰቡ ፈጽሞ ተሰምቶ አያውቅም። ሁላችንም ለናወግዘው ይገባል ብለዋል ፕሬዝደንት ባይደን። የፕሬዝደንት ባይደን የምርጫ ዘመቻም ማንኛውም የውጪ ኮሙኒኬሽን ስራ ለጊዜው እንደሚገታ አስታውቋል። የቴሌቪዥን ምርጫ ዘመቻ ማስታወቂያዎችንም በአስቸኳይ ለማንሳት እየሰራ መሆኑን አመልክቷል። ይበዚህ እንዳለ የሪፐብሊካን ፓርቲው ብሔራዊ ኮሚቴ ትናንት በኤክስ ገጹ ባወጣው መግለጫ ትራምፕ ነገ ሰኞ ሚልዋኪ ከተማ ላይ በሚከፈተው የፓርቲው ጉባኤ ላይ የመገኘት እቅዳቸውን እንዳለወጡ ነው ያስታወቀው። ጥቃቱን ተከትሎ ለሚስተር ትራምፕ የሚሰጠውን ሚስጥራዊ የደህንነት ጥበቃ ደረጃ በሚመለከት ጥያቄዎች እየተነሱ ሲሆን የተወካዮች ምክር ቤት ሪፐብሊካን መሪዎች በጥቃቱ ዙሪያ ሙሉ ምርመራ እንደሚከፍቱ አስታውቀዋል። የዓለም መሪዎች የግድያ ሙከራውን እያወገዙ ነው። የአውሮፓ ኮሚሽን ፕሬዚደንት ኡርሱላ ቮን ደር ላይን የደረሰው ጥቃት እጅግ እንዳስደነገጣቸው ገልጸው በፖለቲካ የተነሳሳ ጥቃት በዲሞክራሲ ቦታ የለውም ብለዋል። አጸያፊ ተግባር ያሉት የጀርመኑ ቻንስለር ኦላፍ ሹልዝም ዲሞክራሲ ላይ ስጋት የደቀነ በማለት አውግዘውታል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን በበኩላቸው በዲሞክራሲዎቻችን ላይ የተሰነዘረ አሳዛኝ ጥቃት ብለው የጠሩት ሲሆን የአሜሪካን ሕዝብ ድንጋጤና ቁጣ እኛም የምንጋራው ነን ብለዋል። ዩናይትድ ስቴትስ የጥላቻ ቅስቀሳ ፖሊሲዎቿን ልትገመግም ይገባል ያለችው ሩሲያ በበኩሏ አጋጣሚውን ዋሽንግተን ለዩክሬን የምትሰጠውን ወታደራዊ ድጋፍ ለማውገዝ ተጠቅማበታለች። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ገንዘቡ ዩናይትድ ስቴትስ ውስጥ ሕግና ስርዓት ለሚያስከብሩ የፖሊስና ሌላም አገልግሎቶች ቢውል ሳይሻል አይቀርም ማለታቸው ነው የተጠቀሰው። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በበኩላቸው ጥቃቱ እጅግ እንዳስደነገጣቸው ነገጣቸውና ትራምፕ ፈጥነው እንዲያገግሙ ምኞታቸው መሆኑን ገልጸዋል። የቻይና ፕሬዚደንት ሺ ጂንፒንግ በሚስተር ትራምፕ ላይ በደረሰው ጉዳት ማዘናቸውን ገልጸዋል። የህንዱ ጠቅላይ ሚኒስትር ኔራንድራ ሞዲ በበኩላቸው በወዳጄ ላይ የተሰነዘረው ጥቃት በጥልቅ አሳስቦኛል ካሉ በኋላ በዲሞክራሲያዊ ሀገር በፖለቲካ ጉዳይ ጥቃት መሰንዘር ስፍራ የለውም ብለዋል። የጃፓኑ ጠቅላይ ሚኒስትር ፉሚዮ ኪሺዳም ዲሞክራሲ ላይ የሚሰነዘር ማናቸውንም ጥቃት በአንድ ላይ አጥብቀን መቃወም አለብን ማለታቸው ተጠቅሷል። የታይዋን ፕሬዚደንትም በጥቃቱ እንዳዘኑ ገልጸዋል። ከመካከለኛው ምስራቅ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ ጥቃቱ እጅግ እንዳስደነገጣቸው ገልጸው ለትራምፕ ደህንነትና ቶሎ ማገገም ያላቸውን ምኞት ገልጸዋል። ጥቃቱን የክህደት ድርጊት ሲሉ የጠሩት የግብጽ ፕሬዚደንት አብድልፋታህ አልሲሲ በበኩላቸው የዩናይትድ ስቴትስ የምርጫ ዘመቻዎች የሽብር የሁከትም ሆነ የጥላቻ ተግባር በሌለበት በሰላማዊና ጤናማ መንገድ እንዲቀጥሉ ምኞቴን እገልጻለሁ ብለዋል። የአርጀንቲና፣ የብራዚል፣ የቺሌ፣ የቦሊቪያና የኮሎምቢያ መሪዎችም የግድያ ሙከራውን አውግዘዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሐማስ የተኩስ አቁም ድርድሩ አልተቋረጠም፣ አዛዣችን ከእስራኤል ጥቃት ተርፈዋል እያለ ነው። ጋዛ ላይ እየተካሄደ ባለው ጦርነት የተኩስ አቁም ስምምነት ላይ ለመድረስ የተያዘው ድርድር አልተቋረጠም ሲል ሐማስ መናገሩ ተዘግቧል። ትናንት ቅዳሜ እስራኤል የሐማሱን አዛዥ ሙሐመድ ዴፍን ኢላማ ያደረገ ከፍተኛ የአየር ጥቃት ያካሄደች ሲሆን ያካባቢው የጤና ባለስልጣናት በጥቃቱ ህጻናትን ጨምሮ ቢያንስ 90 ሰዎች መገደላቸውን አመልክቷል። ትናንት ማታ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ መሐመድ ዴፍ መገደላ ለመገደሉን 100% እርግጠኛ ሆኖ መናገር አይቻልም ያሉ ሲሆን ስለሁኔታው አሁንም በግልጽ የሚታወቅ ነገር የለም። ይሁንና የሐማስ ተወካዮቹ ያዛዣቸውን ደህንነት በሚመለከት የሰጡትን መግለጫ የሚደግፍ ማስረጃ አላቀረቡም። በመጨረሻም በናይሮቢ የቆሻሻ መጣያ ገንዳ ተጨማሪ ተቆራርጠው የተጣሉ አካላት መገኘታቸው ተሰማ። የኬንያ ፖሊሶች በናይሮቢ የቆሻሻ ገንዳ ተቆራርጠው በከረጢቶች ተሞልተው የተጣሉ ተጨማሪ የሴቶች የሰውነት ክፍሎችን እንዳገኙ ትናንት ቅዳሜ አስታወቁ። ከትናንት በስቲያ አርብ ሙኩሩ በሚባለው የናይሮቢ የድሆች መኖሪያ አካባቢ በሚገኘው የቆሻሻ ገንዳ ቢያንስ የስድስት ሴቶች አካላት ተቆራርጠው በከረጢት ተጥለው ሲንሳፈፉ ከተገኙ ወዲህ ፖሊሶች ስፍራውን ሲያስሱ የቆዩ ሲሆን ትናንት ሌሎች የተቆራረጡ የሴት አካላት ያሉባቸው 5 ከረጢቶች እንዳገኙ ነው የገለጹት። ጉዳዩ የሀገሪቱን ሕዝብ በእጅጉ ማሸበሩና ማስቆጣቱ ተመልክቷል። አድማጮች፣ ለዓለም ዜና የተመደበው ክፍለ ጊዜ በዚሁ አብቅቷል። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሐምሌ 7 2016 ዓ.ም ተመረተ የመስተዋት ዝግጅታችን ነው። ከአሜሪካ ድምጽ እየተከታተላችሁ ያላችሁት አድማጆቻችን፣ የመስተዋት ፕሮግራም የመጀመሪያው ቅንብራችን የሚሆነው የቀድሞ ዩናይትድ ስቴትስ ፕሬዝዳንትና የሪፐብሊካን ፓርቲ ፕሬዝዳንታዊ እጩ ዶናልድ ትራምፕን የተመለከተ ነው። የቀድሞ ፕሬዝዳንትና የሪፐብሊካን ፕሬዝዳንታዊ እጩ ዶናልድ ትራምፕ ትላንት በፔንስልቫኒያ ባትለር ውስጥ በምርጫ ቅስቀሳ ላይ ያሉ በተኮሰባቸው ጥይት መጎዳታቸው ተገልጿል። ይህን ሁኔታ በተመለከተ የአሜሪካ ድምፅ ባለሙያዎችን አነጋግሯል። ቀጥሎ ይህን የተመለከተው ዘገባ ወደ እናንተ ይደርሳል። ቀድሞ የዩናይትድ ስቴትስ ፕሬዚዳንት እና የሪፐብሊካን ፕሬዚዳንታዊ እጩ ዶናልድ ትራምፕ ትላንት ሐምሌ 6 ቀን 2016 ዓ.ም ፔንስልቫኒያ ባትለር ውስጥ በምርጫ ቅስቀሳ ላይ ያሉ በተኮሰባቸው ጥይት ጉዳት ደርሶባቸዋል። የግድያ ሙከራ ተጠርጣሪው ማቲው ክሩክስ የተባለ የ20 ዓመት ሰው መሆኑን የፌዴራል ምርመራ ቢሮ ኤፍቢአይ አስታውቋል። የቀድሞ ፕሬዚዳንት ጥቃቱን ተከትሎ በማህበራዊ መገናኛቸው ባሰፈሩት ጽሑፍ በተኮሰባቸው ጥይት ቀኝ ጆሯቸው ላይ መቁሰላቸውን ገልጸዋል። ደህና ነኝም ብለዋል። እንዲህ ያለ ድርጊት በእኛ ሀገር መድረስ መቻሉም ለማመን ያዳግታል ሲሉም አክለዋል። በዚህ ጉዳይ ላይ የአሜሪካ ድምፅ ያነጋገራቸው በተለያዩ የአሜሪካ ዩኒቨርሲቲዎች ያስተማሩትና በአሁኑ ወቅትም በአዲስ አበባ ዩኒቨርሲቲ እያስተማሩ የሚገኙት የፖለቲካል ሳይንስ ምሁሩ ፕሮፌሰር ብሩክ ኃይሉ የአይነቱ ክስተት በአሜሪካ የቀደሙ ታሪኮች ላይ ደጋግሞ የተስተዋለ መሆኑን ይናገራሉ።
ትናንት የተከሰተው ማለትም በፕሬዚደንት ዶናልድ ትራምፕ የቀድሞ 44ኛው ፕሬዚደንት የደረሰው ጥቃት ያስደነግጣል፣ በጣም ይረብሻል። ነገር ግን ከአሜሪካ ካልቸር ከአሜሪካ ስነ ልቡና ጋር በጣም የተቆራኘ ነው በሚያሳዝን ሁኔታ። ድርጊቱ ግን ሁልጊዜ አሜሪካኖች የሚወስዱት ሀገር ላይ እንደተደረገ ጥቃት ነው የሚወሰደው እና በዛ አኳያ ስልጣን አሁን ላይ ካሉት ከጆ ባይደን ጀምሮ አውግዘዋል። እነ ፕሬዚደንት ኦባማ፣ ፕሬዚደንት ክሊንተን በሙሉ ሁሉም ሴናተሮቹ፣ ኮንግረስ ተወካዮች፣ ምክር ቤት በሙሉ ምሁራኖች፣ ሁሉም የሚያወግዘው ጉዳይ ነው። እንዲህ አይነት እንደ ሾክ ቴራፒ ሲደርስባቸው አሜሪካኖች ህብረትንም ያሳያሉ። በአሜሪካ ታሪክ እንግዲህ ፕሬዚደንቶች ላይ የሀገር መሪ ላይ ጥቃት ሲደረግ የመጀመሪያው ጊዜ አይደለም። ሞተዋልም። ለምሳሌ 4 ፕሬዚደንቶች ሞተዋል። አሜሪካ ፖለቲካል ሂስትሪ እንደሚያሳየን ታዋቂው ፕሬዚደንት አብርሃም ሊንከን በሰው እጅ ነው የሞቱት። እሳቸውም ቲያትር ሲያዩ ነው እንግዲህ ሲዝናኑ ነው ማታ አንድ ይሄ። ከዛም ፕሬዚደንት ጄምስ ጋርፊልድ እሳቸውም በ1881 በሰዎች የተቀጠፉት በመሳሪያ። ፕሬዚደንት ዊሊያም ማኪንሊ በ1901 እሳቸውም ተገለዋል። ይህም በመሳሪያ ነው። እንግዲህ አሜሪካን ከሌላ ሀገሮች ሁሉ በጣም ይለየው። እንዲሁም መጨረሻው ደግሞ 4ኛው ፕሬዚደንት ከአሜሪካ ፕሬዚደንቶች ውስጥ የተገደሉ ጆን ኤፍ ኬኔዲ ናቸው። እሳቸውም እንደ አውሮፓ አቆጣጠር 63 በሰዎች የተገደሉ። ስለዚህ ጠንቁ በጣም ኮምፕሊኬትድ ውስብስብ ነገር ነው። ሞተዋል። መሞቶች አይደለም የቆሰሉም እና የተረፈዋል። ሮናልድ ሬገን የቅርብ ጊዜ ትዝታ ነው። 1901 እሳቸውም ተገለዋል። ይህም በመሳሪያ ነው። በእንቅልፍ ልባቸው አይደለም በምን አይደለም። እንግዲህ አሜሪካን ከሌላ ሀገሮች ሁሉ በጣም ይለየው። እንደውም መጨረሻው ደግሞ አራተኛው ፕሬዚደንት ከአሜሪካ ፕሬዚደንቶች ውስጥ የተገደሉ ጆን ኤፍ ኬኔዲ ናቸው። እሳቸውም እንደ አውሮፓ አቆጣጠር 63 በሰዎች የተገደሉ። ስለዚህ የጠንቁ በጣም ኮምፕሊኬትድ ውስብስብ ነገር ነው። ሞቷል መሞቶች አይደለም የቆሰሉምና የተረፈዋል። ሮናልድ ሬገን የቀድሞ ጊዜ ትዝታ ነው።
በቀድሞ ፕሬዚዳንት ላይ የተፈጸመው የግድያ ሙከራ ፊቱንም የተጋጋለ የሆነውን የፕሬዚዳንታዊ ምርጫ ፉክክር ይበልጡን ያጋግሏል። አስቀድሞ ውጥረት የተመላባቸው በሆኑ ክርክሮች ላይ ጸብ የሚያጭሩ ንግግሮች አባብሳል የሚል ስጋትም ደቅኗል። የአሜሪካን ፖለቲካ በቅርበት እንደሚከታተል የሚገልጸው የፖለቲካል ተንታኝ አቶ ብስራት ከፈለኝ ክስተቱ ወራቶች በቀረው የአሜሪካ ምርጫ የመራጮች ውሳኔ ላይ ተጽዕኖ ማሳረፉ አይቀርም ይላል።
ፖለቲካ ሳይንስ ይኖረዋል። ውስጡ መረጃ አለው። ውስጡ የተለያዩ መራጮች ወይም ዜጎች የሚመዝኑባቸው ሌሎች መስፈርቶች አሉ። ግን አንደኛው ፖለቲካን የሚገፋው ስሜት ነው። ስለዚህ ስሜትን የማቀጣጠል የመግፋት ተጽዕኖ ይኖረዋል ማለት ነው። እና ባለፉት ዓመታት ደግሞ የአሜሪካ ፖለቲካ ከፍተኛ የሆነ ክፍፍል የታየበት ወይም ፖላራይዜሽን ታይቷል እየተባለ የአሜሪካ ሊቃን በሰፊው የሚሟገቱበት ነው። እንደሚታወቀው ወደ ግራ የሚያደሉት ከመሀል ወደ ግራ ከመሀል ወደ ቀኝ የሚያደሉት የዲሞክራቶች እና የሪፐብሊካኖች ጎራ በከፍተኛ ደረጃ በብዙ ጉዳዮች ላይ ውጥረት ነበረባቸው። የዶናልድ ትራምፕ ወደ ፖለቲካው መድረክ መምጣት ደግሞ ብዙ ነገሮችን ገለባብጧል። ምርጫ የክርክር እና አጠቃላይ ፖለቲካ ስርዓት ውስጥ በጣም ከፍተኛ ነውጥ ወይም መናጋት አምጥቷል ማለት ይቻላል። በመደበኛነት ይሰራ የነበረውን ፖለቲካ በጣም ሲለዋውጡት ነበረ። በሙስሊም ጠልነት፣ ሴቶችን በማጣጣል፣ በስደተኛ ጠልነት፣ በተለያዩ ረገዶች በጽንፍ የቆመ አቋም አላቸው ተብሎ ይነገር ነበር። በዛ መሀል እንግዲህ የአሜሪካ ሕዝብ የሚደግፋቸውም የሚነቅፋቸውም እንግዲህ በጣም ከፍተኛ መከፋፈል ውስጥ ገብቶ የደጋፊዎችን ግጭት ሳይቀር በደንብ ተስተውሏል። እንደውም እርሳቸው መምጣት በጣም ብዙ ነገሮችን ሲያቀያየር ስለነበረ እስከዛሬ ደግሞ በገፊነት በአጥቂነት ነበር የሚታወቁት። ደጋፊዎቻቸውም እንዲሁም በዚህ በነውጥ ይታወቁ ነበር። አሁን ግን ወደ ተጠቂነት ተሸጋግረዋል። ስለዚህ ከአጥቂነት ወደ ተጠቂነት የተሸጋገሩበት ቅጽበትም ነበረ። ያው ከዚህ በፊት የሩሲያው ፕሬዚደንት ቭላድሚር ፑቲን እና እርሳቸው ዙሪያ ያሉ ሰዎች ሳይቀሩ ትራምፕን አይፈልጓቸውም እስከ ማለት ደርሰው እንደነበር ይታወቃል። እንዳይወዳደሩ ይፈልጋሉ የሚል ነገር ይነሳ ነበር እና አሁን ደግሞ ያው ደጋፊዎቻቸው ይሄ ሰው እውነት ቢይዝ ነው እንዲህ አይነት ነገር ውስጥ የገባው ወይም እንዲህ አይነት ችግር ውስጥ የተጋፈጠው ወይም እየተገፋ ያለው የሚል አመለካከት እንዲይዙ ያደርጋቸዋል። ከዛ ውጪ እነዚህ ምርጫው ላይ ከፍተኛ ተጽዕኖ ያላቸው አንዳንድ ግዛቶች አሉ። እንደሚታወቀው አንድ ጊዜ ለዲሞክራቶች፣ አንድ ጊዜ ለሪፐብሊካኖች ድምፅ በመስጠት የሚታወቁ በአጠቃላይ ውጤት ማለት ነው እነዚህ ስዊንግ ስቴትስ የሚሏቸው እና እነዚህ ግዛቶች ላይም ቀላል የማይባል ተጽዕኖ መኖሩ አይቀርም። ከዛ ውጪ ደግሞ በአጠቃላይ በመራጭ ደረጃ ያልወሰኑ ወይም አንዲሳይደድ ቮተርስ የሚባሉት እነሱም ላይ ቀላል የማይባል ተጽዕኖ ይኖረዋል። በዲሞክራቶች በኩል ደግሞ ጆ ባይደን እንግዲህ አረፍተ ነገሮችን በአግባቡ መጨረስ አልቻሉም። የሚናገሩትን ፍሬ ሀሳብ ሳይጨርሱ ወደ ሌላ ጉዳይ ይዘላሉ። ትኩረት አጥተዋል። አካላቸው፣ አእምሯቸው ዝሏል የሚል ነገር በደጋፊዎቻቸው፣ በቅርብ ሰዎቻቸው ጭምር እየተስተዋለ ወይም ደግሞ እየተነሳ ያለ ጉዳይ ስለሆነ በምርጫው ላይ በጣም ከፍተኛ እሳት ሊያስነሳ የሚችል ነው። እንግዲህ እንዲህ አይነት ተጽዕኖ ይኖረዋል።
ፕሮፌሰር ብሩክ በበኩላቸው በቀድሞ ፕሬዚዳንት ላይ የተፈጠረው ክስተት በአሜሪካ ፖለቲካ ላይ ትልቅ መነጋገሪያ በሆነው የጦር መሳሪያ ባለቤትነት መብት ላይ ያሉ ክርክሮች ድጋሜ መነጋገሪያ እንዲሆኑ የሚያስችል ነው ይላሉ።
አሜሪካ ውስጥ የጦር መሳሪያ ኢሹ በጣም ዲቤተብል እና ክርክርን ያስነሳ ሁልጊዜ ትኩስ ድንች የሆነ ትኩስ ኢሹ ሆኖ ክርክር የሚደረግበት ሆኖም ግን ከመብት ጋር የተቆራኘ ከአሜሪካ አሜሪካንን አሜሪካ የሚያደርገው ኢቨን በህገ መንግስቱ መንግስት ላይ ማመፅ የሚል ሁሉ አንቀጽ አላቸው። መንግስት ትክሪኒካል ከሆነ ይላል ህገ መንግስቱ፣ ተነስቶ ማመፅ እና ከጥቃቱን ከመንግስት ጥቃት ስልጣን ካላቸው ወገኖች ለመከላከል የመታጠቅ መብት ራይት ቱ ቢር አርምስ የሚለው በዛ የተነሳ ነው እና ከህገ መንግስቱ የማያወጣበት ሁኔታ አብሮ የተቆራኘ ከአሜሪካ ኤግዚስተንስ ጋር የሄደ ሆኖ አሁን ክርክሩ እንግዲህ በአሜሪካ ፖለቲካል ስፔክትረም ሞር ሪፐብሊካን ወደ ቀኝ ያሉት በምንም አይነት መነሳት የለበትም ነው የሚሉት። በስተግራ ሴንተር እና ሴንተር ሌፍት እና ሊበራል የሆነው ዊንግ በአሜሪካ ፖለቲካል ስፔክትረም የሚሉት ራይት ቱ ቢር አርምስ መቀጠል አለበት እንስማማለን። ነገር ግን መትረየስን የመሳሰለ ነገር ይሄ ጦርነት አውድማ ላይ አሜሪካ ውጭ ሀገር ሄዳ ስትዋጋ የመሳሰሉ ወይ ከሀገራቸው ከጥቃት ሲጠብቁ ከሚጠቀሙበት ሴሚ አውቶማቲክ እና ፉሊ አውቶማቲክ ከሆኑት መሳሪያ በገደብ ማድረግ አለብን። የዚህ ጦስ ምንድን ነው? በፖለቲካው መድረክ የሚደግፍና የሚቃወም የጦር አውድማ አድርጎታል። የክርክር ምርጫ ፕሬዝዳንሻል ስቴት ኮንግረስ ሴኔት በየሌቭሉ በየደረጃው የሚደረጉት ምርጫዎች ላይ ሁሉ ብዙ ጊዜ ቫዮለንሱ ዲግሪው እየጨመረ የማይፈልጉትን ተወዳዳሪ በኃይልና በጉልበት በምርጫ ድምጽ ሳይሆን የማስወገድ ውጥረት ግን እየጨመረ በሚያሰጋ ሁኔታ ከፍ ብሏልና ትናንትም ያየነው የዶናልድ ትራምፕ ጥቃት ከዚህ ነጥይ አለው።
በቀድሞ ፕሬዝዳንት ላይ ተፈጸመውን የግድያ ሙከራ ተከትሎ ፕሬዝዳንት ጆ ባይደን፣ ምክትል ፕሬዝዳንት ካማላ ሃሪስና የቀድሞ ፕሬዝዳንት ባራክ ኦባማ በፖለቲካ ምክንያት የሚፈጸም ጥቃትን አጥብቀው በማውገዝ ጠንካራ መግለጫዎችን አወጥተዋል። ከዋይት ሀውስ ቤተ መንግስት ትላንት ከመሸ የተሰጠው ቃልም ፕሬዚዳንት ባይደን ሚስተር ትራምፕን አነጋግሯቸዋል። ባይደን ጥቃቱን ተከትሎ በሰጡት መግለጫ ለእርሳቸው ለቤተሰባቸውና የምረጡ የዘመቻ ስብሰባ ላይ ለነበሩ ሁሉ ጸልያለሁ፣ እንዲህ ያለ ውከት አሜሪካ ውስጥ ቦታ የለውም፣ እንደ ሀገር በአንድነት ልናወግዘው ይገባል ብሏል። የፖለቲካ ተንታኙ ብስራት ከፈለኝ እንደሚለው ክስተቱ በምርጫ ሂደቱ ላይ የሚፈጥረው ተጽዕኖ ቢኖርም በተቋማት በተገነባው የአሜሪካ የፖለቲካ ስርዓት ላይ ግን የሚፈጥረው ችግር የለም።
የአሜሪካው ፕሬዚዳንት ጆ ባይደንም የቀድሞ የአሜሪካ ፕሬዚዳንት ባራክ ኦባማም እንዳነሱት እንዲህ አይነት የፖለቲካ ነውጥ በአሜሪካ ፖለቲካ ውስጥ ዲሞክራሲ ውስጥ ቦታ ሊኖረው አይገባም በሚል ምላሽ ተሰጥቶበታል። በአንጻራዊነት ከዚህ በፊት ከነበረው መናቆር፣ ከዚህ በፊት ከነበረው መሰዳደብ እና መፋተግ በአንጻራዊነት ቀነስ ባለ መልኩ የመተባበር አጠቃላይ በመርህ ደረጃ መርህን የማክበር እና ፖለቲካ ነው ከፖለቲካችን መውጣት አለበት የሚል ሀሳብ ላይ ያጠነጠኑ አስተያየቶችን ሰምተናል። ይሄ አንድ ምናልባት መልካም ውጤት ሊኖረው ይችላል። ነገር ግን በደጋፊዎች ዘንድ የሚፈጥረው ተጽዕኖ ቀላል ላይሆን ይችላል። ምንም እንኳን ሊቃኑ ወይም ፖለቲከኞቹ በአደባባይ መውጣት እና መናገር ይሄ የፖለቲካ ትክክለኛነት የሚባለው ጉዳይ ማለት ነው እንደ መርህ መናገር ያለባቸውን ነገር ቢናገሩም በደጋፊዎች ዘንድ ግን የሚፈጥረው ነገር ቀላል አይደለም። ስለዚህ እሱ ላይ ያው ተጽዕኖ አይኖረውም ማለት አይቻልም። ግን የአሜሪካ ፖለቲካ በህግ የበላይነት በጣም የታጠረ ነው። ራሳቸው ዶናልድ ትራምፕ ከዚህ በፊት የወሰኗቸው ውሳኔዎች፣ ለምሳሌ የቪዛ ክልከላን ጨምሮ የስራ አስፈጻሚ ስልጣናቸውን ተጠቅመው የወሰኗቸውን ውሳኔዎች በፍርድ ቤት ዜጎች ተሟግተው እንዳስቆሙ ይታወቃል። እና በጣም ከፍተኛ መናጋት ባይፈጥርም እንኳን ድለቱን ግን ይጨምረዋል።
ፕሮፌሰር ብሩክ ኃይሉም ተመሳሳይ ሀሳብ አላቸው።
ትናንት የሆነው ነገር በጣም የሚያሳዝን ነው፣ ፕሬዚደንቱ ላይ ያደረገው ጥቃት። ነገር ግን የአሜሪካ ፖለቲካል ስርዓት በጣም ጠንካራ የሆነ ተቋማዊ ጥንካሬ ስላለው ኢንስቲቱሽናል ስራና ይሄ ፖሊሲ ሜኪንጉ ዲሲዥን ሜኪንጉም ሁሉ ጠንካራ ስለሆነ እንበል ትናንት ክፉ ነገር በዶክተር ዶናልድ ትራምፕ ቢፈጠር ኖሮ ብዙ የሚያወዛግብ ነገር የለም። እንኳን እሳቸው ስልጣን ለቀው ስልጣን ላይ ያሉ ፕሬዚደንት አንድ ነገር ቢሆን አውቶማቲካሊ ወደ ተከታዩ ስልጣን የሚረከብበት ስርዓት አላቸው። ስለዚህ ዲሞክራሲ ስርዓታቸው ይቀጥላል። ትናንት የሆነ ነገር ጥቁር ነጥብ ነው። ነገር ግን ቅድም የዘረዘርኳቸውን እንደ ሮናልድ ሬገን፣ እንደ ቴዎዶር ሩዝቬልት፣ እንደ ፎርድ ቆስሎ እንደተረፉት ሁሉ እኚህም የቀድሞ 44ኛው ፕሬዚደንት ዶናልድ ትራምፕ ታሪክ በዛ መልክ ተተኩሶባቸው የተረፉ ብለው ይመዘግባቸዋል። እና አሜሪካ በጣም በጣም የራሷ የሆነ ካልቸር፣ የራሷ የሆነ ስርዓት፣ ጠንካራ የሆነ እንየት እዛ ውስጥ ደግሞ ይሄ ፖለቲካል ቫዮለንሱ እንደ ልብስ ተላብሷት ተጣብቷት ያለ ሀገር እንደሆነች። ነገር ግን እንዲህ አይነት ክራይሲሶች ከመጡ በኋላ ደግሞ እንደገና የመውጣት ሁኔታ ደጋግሞ አይተናል። እና እኔ በዛ መልክ ነው።
የፒትስበርግ ከተማ የፌዴራሉ ምርመራ ቢሮ የመስክ ቢሮ ልዩ መኮንን ኬቨን ሮጄክ በሰጡት ቃል አጥቂው 4 እና 5 ጥይት እስኪተኩስ ተደርሶበት አለመገደሉ ያስገርማል ብለዋል። ጥቃቱን ለመፈጸም ምን እንዳነሳሳው ለጊዜው አናውቅም ያሉት ባለስልጣኑ ያለመታከት ምርመራ ይቀጥላል፣ ምርመራውም ወራት ሊወስድ ይችላል ብለዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። አሁን የምሽቱ መሰናዳችን ስናልፍ በኑሮ ሁኔታ እየተፈተነ ያለውን የዩኒቨርሲቲ አስተማሪነትን ይመለከታል። በኢትዮጵያ የመንግሥት ከፍተኛ ትምህርት ተቋማት የሚያስተምሩ መምህራን ክፍያቸው ካለው የኑሮ ሁኔታ ወይም ውድነት ጋር የሚጣጣም ባለመሆኑ መቸገራቸውን ለአሜሪካ ድምፅ ተናግረዋል። ኑሮ የከበዳቸው መምህራን ሙያውን እየተው በሌሎች ስራ መስኮች ላይ መሰማራት መጀመራቸውን እንዲሁም ተመራቂ ተማሪዎችም ሙያውን ለመቀላቀል ፍላጎት እያጡ መምጣታቸውን ይናገራሉ። የኢትዮጵያ መምህራን ማህበር በበኩሉ ጥያቄያቸው ምላሽ እንዲያገኝ ሲሰራ መቆየቱን ገልጾ አሁንም መንግስትን በመውቶት ላይ መሆኑን አስታውቋል። በዚህ ጉዳይ ላይ ከትምህርት ሚኒስቴር ምላሽ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ዝርዝር ዘገባውን ተከታተልን እንመለስ። በኢትዮጵያ ረጅም ዓመታትን ባስቆጠረው የትምህርት ዘርፍ ለመምህርነት ሙያ የሚሰጠው ከበሬታ ከፍተኛ ሆኖ ቆይቷል። በተለይም በከፍተኛ የትምህርት ተቋማት ወይም ዩኒቨርሲቲዎች ማስተማርና ተመራማሪነት ሁሉም ሊደርስበት የሚመኘው ህልም ነበር የሚለው የወሎ ዩኒቨርሲቲ መምህሩ አቶ ሙልጌታ ጓንጉል ከአስር ዓመት በፊት ይህን እድል ሲያገኝ የተሰማው እንዲያስታውሳል።
አዎ፣ ያኔ ከልጅነትም ስለነበር ዩኒቨርሲቲ በፊት ተማሪ እያለ ዩኒቨርሲቲ ፕሮፌሰሮችን ስታይ እነሱም ሞዴል አድርገህ ስትነሳ እና በወቅቱ የነበረው ለመምህራን ይሰጥ የነበረው በአንጻራዊነት እውነት ለመናገር በጣም ወደ ስርዓቱ ስገባ ደስተኛ ነበሩ። ሌላ ሴክተር ውስጥ መግባት የተቻለ ወደ መምህርነት መርጠን ነው። የሃየር ኤዲኬሽን መምህር መሆን በራሱ የሚሰጠው ፕሪስቴጅ ነበር።
መምህርነትና ተመራማሪነት ሀገር በሁሉም መስክ ለምታስመዘግባቸው እድገቶችና ለሚወጠኑ የመፍትሄ ሀሳቦች ጉልህ ሚና እንዳለው የሚናገሩት ዶክተር ጉባኤ አሳየ ደግሞ በባህር ዳር ዩኒቨርሲቲ የሰላምና ልማት መምህር ናቸው። በዩኒቨርሲቲ መምህርነት ባሳለፉባቸው 18 ዓመታት ውስጥ ግን ሙያውን በተመለከተ ብዙ ነገሮች ተቀይረዋል ይላሉ።
አዲስ አበባ ዩኒቨርሲቲ ተመርቄ ለመጀመሪያ ጊዜ 45 ዩኒቨርሲቲ ነው በታሪክ ትምህርት ክፍል የተቀጠርኩት እና ሌላም ስራ አግኝቼ ነበር። ከዛ ሁሉ አስበልጬ ነው መምህርነትን የዩኒቨርሲቲ መምህርነትን የገባሁት። ምክንያቱም በዛን ሰዓት ያው የሚከፈለውን ብዙ ባይሆንም የሚከፈልን ነገር በሀገሪቱ ላይ ያኖር ነበረ። አስታውሳለሁ 990 ነው የተቀጠርኩት እና በዛን ሰዓት የገንዘቡ የመግዛት አቅሙ ትልቅ ስለነበረ ሪሰርችም ስለምንሰራ ትርፍም ሰዓት ስለምናገኝ ዩኒቨርሲቲ ውስጥ ማስተማር ከብሩም የበለጠ የማህበረሰቡ ጋር ያለው ግንዛቤ ለእኛ የሚሰጠን ክብር ትልቅ ስለነበረ በጣም ደስተኛ ሆኜ ነበር የምሰራው። እስከ 2005 ምናምን አካባቢ ትልቅ ነገሮችን እንሰራ ነበረ። ስናስተምርም በጣም ደስተኛ ሆነን ነበር የምናስተምር። ተማሪዎችንም እኛ ሞዴል ሆነን እንትን ስለምንል የእኛ ተማሪዎችንም እኛን የሚሰጡን ክብር፣ የትምህርት ስንሰጣቸው አቀባበላቸው ለእኛ የሚሰጡን ክብር ትልቅ ነበር እና እኛን እንደ ሞዴል ነበር የሚወስዱን። አሁን ግን ያው ሁኔታዎች እየተቀያየሩ ሲሄዱ መምህራኖች መኖር እያቃተን ሲሄድ የሚሰጠን ገቢም በጣም እየሆነ ሲሄድ የትምህርት እንትኑም እየወደቀ ሄደ። ይገናኛል ያው ሳይኮሎጂካል የእኛ ግንዛቤ መምህራንን ማክበር ከኑሯቸው ጋር ከሚሰሩት ስራ ጋር ሰው ክብር የሚሰጠው ከዛ ጋር ተገናኝቶ ነው እና አሁን እሱ እየላላ ሄደ እና በሀገሪቱ ላይ አሁን የትምህርት ሁኔታ በጣም አጠያቂኝ ውስጥ እየገባ ሄደ ማለት ነው። በእኔ እያየሁት የመጣሁበት ሁኔታ
በየጊዜው እየጨመረ በመጣው የኑሮ ውድነት እየተፈተኑ ካሉ ባለቋሚ ወይም መደበኛ ወራዊ ደሞዝ ሙያዎች መካከል አንዱ መምህርነት ነው። ይህም ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲ በሚደርሰው የመማር ማስተማር ሂደት የሚያገለግሉ መምህራን ጥያቄ ሆኖ ዘልቋል። የወሎ ዩኒቨርሲቲ መምህሩ ሙልጌታም የሚከፈለው ደሞዝ አሁን ካለው የኑሮ ሁኔታ ጋር የሚጣጣም አለመሆኑና የትምህርት ስርዓቱ ላይ ያሉ ችግሮች በሚወደው ሙያ ለመቆየት ፈተና እንደሆነበት ይናገራል።
የስርዓቱ ሂደት ራሱ የተማሪው ጥራት፣ የመምህራኑ የማስተማር ተንደንሲ፣ የኑሮ ሁኔታው፣ የማህበረሰቡ አመለካከት ለመምህርነት ሙያና ለከፍተኛ ትምህርት ተቋማት እነዚህ እንደገና ደግሞ አንተ ሪሊ እየሆንክ ያለው በፊት አስፓየር ታደርገው የነበረው ነገር እና አሁን በተጨባጭ ሲስተም ውስጥ ገብተህ እያገኘው ያለው ነገር ከፍተኛ የሆነ ጋፕ መሆኑን ስታይ ያኔ የሚፈጥረው ስሜት በቃ የነበረውን ስሜት እያሽቆለቆለ መጣ። በከፍተኛ ትምህርት ስርዓት ላይ አሁን 10 ዓመት አስተምር፣ 20 ዓመት አስተምር፣ መጀመሪያ የተቀጠርክበት እንደ ሞዴል ነው የምትሄደው። ትምህርት ማሻሻል ካላደረግክ ማለት ነው። ለምሳሌ አንድ በፒኤችዲ የተመረቀ ተማሪ 3ኛ ዲግሪ ያለው ማለት ነው የሚከፈለው የገንዘብ መጠን የተጣራ ደሞዝ 13,500 ብር አካባቢ። በአንጻሩ በትንሹ እንደው የኮንዶሚኒየም ቤት እንኳን እከራያለሁ ብሎ ያሰበ አንድ መምህር 10,000 ብር ነው ደሴ ውስጥ ባለ 2 መኝታ ውስጥ የሚከፈለው። ስለዚህ የኑሮ ጫናው ነው። ስለዚህ የኑሮ ሁኔታው አሁን ከብዷል ማለት አይደለም። አሁን ለመግለጽ በጣም ይሄ ነው የምትለው አይደለም። አሁን ግን በቃ መሰረታዊ የሆነውን ፍላጎትን ማሟላት አይታሰብም። ጫማ መግዛት ለራስ አይደለም፣ ለልጆች ዩኒፎርም፣ ለልጆች ደብተር፣ ለልጆች ቦርሳ በአመት አንድ ጊዜ መቀየር አይችልም። እና አሁን ምናልባትም እንደውም ልጆችህ እኔ ልጄ የኔ አባት በፊት እንግዲህ ምናቅ ነበር የኔ አባት እዚህ ዩኒቨርሲቲ ያስተምራል ለዚህ ዶክተር ነው ምናምን እንደ እንትን ነበር፣ እንደ ፕሬስቴጅ ነበር፣ እንደ ክብር ነበር የሚጠቀሰው። አሁን ግን የከፍተኛ ትምህርት ውስጥ መኖር ሌላው አማራጭ ስለሌለ እንጂ በጊዜው በነበረው ባለው ነባራዊ ሁኔታ ስላልተቻለ እንጂ እዛ መውጣት የማይፈልግ ባለሙያ አለ ብዬ አላስብም።
ምንም እንኳን የደሞዝነት ቅማጥቅም ድያቄዎች በሀገሪቱ በሚገኙ መምራዝ ዘንድ እኩል የሚነሳ ቢሆንም በሐምሌ 2011 ዓ.ም በተተገበረው የሥራ ምዘናና የደረጃ ማስተካከያ ላይ አልተካተተንም ያሉት የዩኒቨርሲቲ መምራን ጥያቄያቸውን ለመንግስት በተደጋጋሚ ሲያቀርቡ ቆይተዋል። በከፍተኛ የትምህርት ተቋማት መምራን የሚነሳውን ጥያቄ ከ2006 ጀምሮ በጥናት ለይቶ ለመንግስት ማቅረቡን የሚገልጸው የኢትዮጵያ መምራን ማህበር በበኩሉ ጥያቄው ምላሽ እንዲያገኝ ከመንግስት ጋር ሲሰራ መቆየቱን አስታውቋል። ዶክተር ዮሐንስ በንቲ የማህበሩ ፕሬዚዳንት ናቸው።
ዩኒቨርሲቲ መምህራንም በየዩኒቨርሲቲው ያሉን ማህበር መሪዎች በጋራ አዘጋጅተው ያመጡት ጥያቄ ነበር። እሱን ጥያቄ ይዘን ለመንግስት አቅርበን ነበር። በርካታ ጥያቄዎች ናቸው የቀረቡት። ለምሳሌ መኖሪያ ቤት ጋር ተያይዞ የአጠቃላይ ትምህርት መምህራን እና የቴክኒክና ሙያ መምህራን የመኖሪያ ቤት መስሪያ ቦታ ፓኬጅ ተጠቃሚ ናቸው። እሱም በ2008 ነበር የጸደቀው እና በብድራት ደረጃ ለጊዜው ዩኒቨርሲቲ መምህራንን አላካተተም። ያን ምክንያቱም ዩኒቨርሲቲ መምህራን የቤት አበል አላቸው። እንደገና ደግሞ ዩኒቨርሲቲዎች ገንብተው ሊያከራዩቸው ወይም ሊሰጧቸው ይችላሉ የሚል ነበረ። በሂደት ግን እነሱንም ለማካተት ነበር ታስቦ የነበረው። ያው በተለያየ ምክንያት እሱ አልተሳካም። እሱም ጥያቄ ነበራቸው። ሌሎችም ጥያቄዎች አሉ። እንግዲህ ከክፍያ ጋር የማስተር ቴሲስ፣ ፒኤችዲ ቴሲስ፣ ፓርታይም ስራ ሲሰሩ እንደዚህ ክፍያዎች ጋር የተያያዙ ጥያቄዎች የነበሯቸው እነዚህን ያካተቱ 2013 ላይ ተዞ የመጣ ጥያቄ ነበር። እሱን ለመንግስት አቅርበን አንዳንዶቹ ለምሳሌ ማማከር ጋር ከትርፍ ሰዓት ክፍያ ጋር እነዚህ የመሳሰሉ ምላሽ አግኝተዋል። የመኖሪያ ቤትም ምላሽ እንሰጣለን ብሎ መንግስት ያው እሱ በቶሎ ተፈጻሚ አልሆነም።
ጥያቄው አሁንም ምላሽ ባለማግኘቱ የኑሮ ሁኔታው የከበዳቸው መምህራን ሙያውን እየተው በሌሎች የስራ መስኮች ላይ መሰማራት ጀምሯል የሚሉት ያነጋገርናቸው የዩኒቨርሲቲ መምህራን አዳዲስ ተመራቂዎችም ሙያውን ለመቀላቀል ፍላጎት እያጡ መምጣታቸውን ይናገራሉ። ይህ ሁኔታ ማህበራዊ የሞራል መቃወስ እንዲከሰት ያደርጋል የሚሉት ዶክተር ጉባኤ በበኩላቸው ችግሩ የፖለቲካ ስርዓቱ ለረጅም ጊዜ የተማረውን ኃይል እየገፋ በመምጣቱ የተፈጠረ ነው ይላሉ።
መማር ማለት ሁሉን አቀፍ የያዘ ነው። ኢኮኖሚን፣ ፖለቲካውን፣ የሁሉንም እድገት ምንጭ ነው ተብሎ ስለሚታሰብ አሁን የሞራልን ጥያቄ እየሆነ መጥቷል። አሁን መማር ማስተማሩ ክላስ ገብተን ስናስተምር እኛ እና ተማሪዎች ባለው ግንኙነት ራሱ ተማሪዎችም የሚጠይቁት ምንድን ነው? በቃ መማር ምንም እንዳልሆነ ይጠይቃሉ። ክላስ ውስጥ መማር ምንም ትርጉም እንደሌለው ለምን ታስቸግሩናላችሁ ነው የሚሉ። እኛ ስንይዛቸው ጥራት ለማስጠበቅ ስንሄድ እና እኛ እንትን ለማናደርገው ነገር ለምንድን ነው እንደሚታካብዱብን አይነት ነገር ነው የሚሉት። ይህ የሚያሳየው የሞራል ውድቀት ድሽቀታችን ነው የሚያሳየው። እና የእኛን ብዛኛውን የተያዘው ከሚኛ ከምናገኘው ገቢ ጋር ነው። እና ይሄ ጥያቄው በጣም ሰፊ ጥያቄ ነው። በማህበረሰቡ ጋር የሚያስጠይቅ ቤተሰብ ራሱ ይጠይቃል፣ ማህበረሰቡ ይጠይቃል። መምህር ነኝ ማለት አሁን እኛ መምህር ነኝ ብሎ መናገር ራሱ እስከምናፍር ድረስ ነው እንትን። እና ይሄ ደግሞ ኤቭሪቲንግ ከንትን ጋር ይገናኛል። ይሄ የሞራል ጥያቄ አብሮ የሚሆን ነው። አንድ ሰው አስፓየር የሚያደርገው የሚመኘውን ነገር ነው መሆን የሚፈልገው። እና የሚመኘውን ነገር ለመሆን ደግሞ ከላይ ያሉት ሰዎች ዩኒቨርሲቲ ውስጥ የሚያስተምሩ መምህራን እነሱ ሞዴል መሆን አለባቸው፣ ተምሳሌት መሆን አለባቸው። እነሱ ጥሩ ደረጃ መኖር ሲችሉ ሌላውም ደግሞ ያንን ለመድረስ እንትን እያለ ስለሚሄድ ቀጣይ ጀኔሬሽን እየተሻለ ነው የሚሄደው። ለስራ በስራ የሚያምን ትውልድ ይፈጠራል ማለት ነው። አሁን በስራ የማያምን ትውልድ ተፈጥሯል። በአቋራጭ የሆነ ነገር ማድረግ የሚችል ገንዘብ ማግኘት የሚችል ገንዘብ የሚገኝበት ሌላ ቦታ ነው፣ ስራ የሚሰራው ሌላ ቦታ ነው። ሁለቱ ነገሮች አልጠጣም ብለዋል እና ይሄኛው ደግሞ ቀስ ብሎ አንዱ የመጣ ሳይሆን የፖለቲካው ሲስተምም ቀስ ብሎ የተማረውን ኃይል እየገፋ በመሄዱ በተማረው ኃይልና በዚህ በፖለቲከኛው መካከል ጥሩ ያልሆነ የግንኙነት እንትኖች አሉ። ያንን መንግስት መስበር አልቻለም።
በአዲስ አበባ ዩኒቨርሲቲ ከ25 ዓመታት በላይ አስተምረው አሁን በጡረታ ላይ የሚገኙት የስነ ህይወት መምህር፣ ተመራማሪ እንዲሁም የአካባቢ ሳይንስ ጥናት ባለሙያው ፕሮፌሰር ኤምረትስ ሽብሩ ተርላም የአካባቢ ተጽዕኖን ጥናትን ጨምሮ በርካታ ለምርምርና ለመማሪያ የሚያገለግሉ ጽሑፎችን አበርክተዋል። ፕሮፌሰር ሽብሩ በጉዳዩ ላይ በሰጡን አስተያየት ይህ ሁኔታ ከአጠቃላይ ሀገራዊ ችግር የሚነሳ ነው ይላሉ።
ለምሳሌ የራሴን ቦስ በማገኘው ደሞዝ ቤሰርቼ ልጆች የግል ትምህርት ቤት አስተምሬ መኪና ገዝቼ ብዙ ናቶች የማስተናግድበት ገቢ ነበረ፣ በቂ ነበር። እንግዲህ ያ ሁኔታ አሁን የለም። ለትምህርት የሚሰጠውም እንደ አስተሳሰባችን የሚያይታን ጊዜም ስናስተምር የምናገለግል የኢትዮጵያን ሕዝብ ሀገር እንጠቅማለን ተብሎ ታስቦ ነው። ከውጭ ሀገር አልቆይም ብለን ሁላችንም ወደ ሀገር ስተመለስ አሁን ያ የነበረው መዋቅር መድረክ የለም። አንደኛ አጠቃላይ ስለሀገር የሚያስበውም የተማረም ወገንም ወደ አልተማረ ስንቱ ነው፣ ለእውቀት የሚሰጠው ክብር የቱን ያህል ነው፣ የሚገኘው ገቢ እንኳን አንድ ቤተሰብ ሊያስተዳድር በእኛ ሁኔታ እንደው እንዲሁ መደበኛ አይነት አገልግሎት ስለሚያውል እንኳን የመኪና ቤንዚን መግዣ ሊሆን የሚበቃ አይደለም። እና ያን ጊዜ የነበረው መስተጋብር አሁን የለም። ያን አይነት የሚያስቡ ሰዎችም በብዛት ያሉ አይመስለኝም። አሁን እውቀት በብዛት ከስልጣን ነው የሚመነጨው። መዋቅም የስልጣን መድረክ እንጂ የትምህርት ገበታ እየመሰለ አልሄደም። እንግዲህ እነዚህ ሁሉ ተደማምረው እኛ የነበርንበት ጊዜና አሁን ያለው በጣም የተለያየ ነው። እንዴት ሊታከም እንደሚችልም እርግጠኛ አይደለሁም፣ ለመገመትም ያዳግታል።
የከፍተኛ ትምህርት ተቋማት መምህራን የሚያነሷቸውን ጥያቄዎች በተመለከተ የትምህርት ሚኒስቴር ከፍተኛ ኃላፊዎች ምላሽ እንዲሰጡን ለማድረግ ተደጋጋሚ ሙከራ ብናደርግም ለዛሬ አልተሳካልንም። በቀጣይ በዚህ ጉዳይ ምላሽ የሚሰጡን ከሆነም አካተን ወደ እናንተ የምንመለስ ይሆናል። ይሁንና ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት ሰኔ 27 2016 ዓ.ም በሰጡት ማብራሪያ ወቅት በቂ ደሞዝ ሳይከፈላቸው ሀገራቸውን እያገለገሉ ናቸው በሚል ከጠቀሷቸው ሙያዎች መካከል አንዱ መምህርነት ነው። የኢትዮጵያ መምህራን ማህበር አባላት ነሐሴ 30 ቀን 2015 ዓ.ም ከጠቅላይ ሚኒስትር አብይ አህመድ ጋር በጽህፈት ቤታቸው ውይይት አድርገው እንደነበር የሚገልጹት የማህበሩ ፕሬዚዳንት ዶክተር ዮሐንስ በንቲ አሁንም ጥያቄዎችን ለመንግስት በማቅረብ ውትወታቸውን መቀጠላቸውን ይናገራሉ።
አጠቃላይ ችግር እንዳለ ይታወቃል። እኛም ይህንኑ በየጊዜው መድረክ ስናገኝ ለመንግስት ስናቀርብ ነው የነበረው። አሁንም አጠናክረን እያቀረብን ነው። እንግዲህ ፍልሰትም አለው። ድሮ ከሁለተኛ ደረጃ ነበር በአብዛኛው የሚስተዋለው። አሁን ዩኒቨርሲቲ አካባቢም የተሻለ ክፍያ ፍለጋ እየለቀቁ እንደሆነ መረጃዎች አሉ። እንግዲህ ችግሩ ሰፊ ነው። የዩኒቨርሲቲ መምህራን የሚያነሷቸውን ጥያቄዎች ትምህርት ሚኒስትር በደንብ ነው የሚያውቀው።
በጉዳዩ ላይ የአሜሪካ ድምፅ ያነጋገራቸው የዩኒቨርሲቲ መምህራን መንግስት ለትምህርት ስርዓቱ ትኩረት ሰጥቶ ችግሩን ለመፍታት ቢሰራ ጥያቄያቸውም አብሮ ይመለሳል ብለው እንደሚያምኑ ይናገራሉ። የባህር ዳር ዩኒቨርሲቲ መምህሩ ዶክተር ጉባኤ አሳዬ ችግሮችን በጥናት ለይቶ ዘላቂ መፍትሄ መስጠት ሙያውን ለመታደግ ያስችላል ይላሉ።
የኢኮኖሚው እንትን የመጀመሪያ ነው። ምክንያቱም አንድ ሰው ሳይበላ ሊመራመር ሳይበላ ሊያስተምር አይችልም። ይሄ መንግስትም ያውቀዋል፣ ማንም አካል ይህን ያውቀዋል። የእሱ እንዴት ይመለስ የሚለው ነው ትልቁ ችግር። የኢኮኖሚ ጥያቄው መመለስ እንዳለበት መንግስትም የሚያጣው አይመስለኝም። ግን የአቅም ጉዳይ የምናምን ሲሆን ከዛ ጋር ተያይዞ እንዴት ይመለስ የሚለው ነው። ከዛ የዘለለ ግን ከዛ አልፎ ግን ብዙ ጥናቶች መጠናት አለባቸው። ዩኒቨርሲቲ ውስጥ የሚያስተምሩ መምህራኖችም የእኛ ብቃትም መታየት አለበት። ግን ቀጥታ የሚታየው ግን ግልጽ የሆነው የሚታየው እኔ እንድመራመር እኔ እንድሰራ የመጀመሪያው ዳቦ መብላት አለብኝ። ይሄ ማንም ሰው ሳይንትን ሳይለው የሚፈታ ነው። ከኤሌመንታሪ ጀምሮ ከሃይስኩል ጀምሮ እስካሁን ድረስ ያለ ነው ያለው የትምህርት ጥራት ችግር። ኢኮኖሚውም እንዳለ ሆኖ እንደ በትምህርት ፖሊሲዎች ችግር ይመጣል። እኔ ዩኒቨርሲቲ ውስጥ ከገባሁ በ18 ዓመት ውስጥ ሜቢ 10 ጊዜ ወይም 9 ጊዜ ካሪኩለም ተቀይሮ ሊሆን ይችላል። ዝም ብሎ ፈንድ ተተገኘ አንድ ሀገር የሆነ ብር ካመጣ ለዛ ነው የሚቀየረው፣ ተጠምቶ ምን ተብሎ አይደለም። እሱ ረጅም ጊዜ የሚወስድ ነው ጥናት የሚጠይቅ ያልኩ እሱን ከእሱ ጋር ተገናኝቶ ነው። ሌሎችም በጥናት ላይ የተመሰረቱ ነገሮች ይመጣሉ። ይህን ችግር ግን ለመቅረፍ ቁርጠኝነት ያለው መንግስት ያስፈልገዋል። ይህን ደግሞ መስራት ይቻላል። መስራት የማይቻል ነገር የለም። ዋናው ግን ትኩረት ሰጥቶ መስራት ነው።
በዩኒቨርሲቲ አካባቢ የሚነሳው ችግር ከሀገሪቱ አጠቃላይ ችግር የሚመነጭ ነው የሚሉት ፕሮፌሰር ሽብሩ ተድላ በበኩላቸው ለመፍትሄውም በሀገራዊ ምክክር ኮሚሽኑ ተስፋ አድርገዋል።
እንግዲህ አሁን የምናነሳው ችግር የችግሮች አንዱ ክፍል ብቻ ነው እና በአጠቃላይ ችግሮቹን የሚያስተናግድ ከፍ ያለ መዋቅር ተዘጋጅቶ በዛ ደረጃ ላይ መተማመን እና መተሳሰብ እና መደማመጥ ከተጀመረ በኋላ አጠቃላይ ያሉ ችግሮች እየተቀረፉ በየመስመሩ የትምህርቱን በትምህርት የእውነት አስተዳደሩም በሀቀኛነቱም አገር ወዳድነቱም በተለያዩ ፈርጆች እየተስተናገዱ ሊሄዱ ይችላሉ የሚል ግምት አለ እና እንደው ምን አለ የተጀመረ ብለህ ብትጠይቀኝ አሁን ፕሮፌሰር መስራሪያ የሚመራው የውይይት መድረክ ያ እንደ ትልቅ ጠለላ ሆኖ እና ተግባራዊ መሆን ከቻለ እና ስምምነት ላይ ከተደረሰበት ከእሱ ስር እየተፈለቀቁ እየተመነዘሩ የተለያዩ ችግሮቹን ለማስተናገድ ይቻል ሆኖ የሚል እንግዲህ ግምት ነው ያለኝ። እንደ ሀገር ማሰቡም እንደ ህዝብ ማሰቡም ተበድያለሁ የሚለውም በደሉ ምን እንደሆነ ማወቁም ያ ከሆነና አንድ አይነት አስተሳሰብ የምናስብ ከሆነ በተለያየ ደረጃ ያሉትን ችግሮች በየዘርፉ እየቀረፉ ማስተናገድ ይቻል ሆነ የሚል እምነት ነው እንግዲህ ያለኝ።
በኢትዮጵያ በአሁኑ ወቅት 46 የመንግስት ዩኒቨርሲቲዎች የሚገኙ ሲሆን ከእነዚህም መካከል 8ቱ የምርምር ዩኒቨርሲቲ ተብለው የተለዩ ናቸው። በእነዚህ ዩኒቨርሲቲዎችም በማስተማርና በምርምር ዘርፍ የተሰማሩ ከ49 ሺህ በላይ መምህራን እንዳሉ የትምህርት ሚኒስቴር መረጃ ያሳያል። በ2015 የነበረው አጠቃላይ ተማሪዎች ቁጥርም ከ460 ሺህ በላይ ሲሆን ይህም በትግራይ ክልል የሚገኙ ዩኒቨርሲቲዎችን እንደማያካትት መረጃው አመላክቷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስተዋት መሰናዷችንን ነው እየተከታተላችሁ ያላችሁት። ቀደም ሲል ከከፍተኛ የትምህርት ተቋማት መምህራን ጋር በተያያዘ ያዘጋጀነውን ጥንቅር ነበር የሰማችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.vionews.com ላይ በቀጥታ መከታተል ትችላላችሁ። እንዲሁም @vioamharic የፌስቡክ #vioamharic የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችንን ማጋሩን። ተከታይ መሰናዳችን ደግሞ በኢትዮጵያ የዲጂታል ፋይናንስ እና ግብይት ቴክኖሎጂ መስፋፋትን ይመለከታል። ባለፈው የመስተዋት ዝግጅታችን በኢትዮጵያ የዲጂታል ኢኮኖሚ ዙሪያ ዘገባ ወደ እናንተ አድርሰን ነበር። ዘገባውን ለማስተዋወስም በኢትዮጵያ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ፓስተሮራቱ 6.7 ትሪሊዮን ብር በዲጂታል መልክ መተላለፉን ማስታወቃቸውንና በተለያዩ የዲጂታል መተግበሪያዎችም ወደ 5.6 ቢሊዮን ብር ጥቃቅን ብድር መሰጠቱን እንዲሁም 5.7 ቢሊዮን ብር በቁጠባ መልክ መግባቱን መግለጻቸውን አንስተን ነበር። የዓለም ባንክን ጨምሮ በዘርፍ ያሉ ዓለም አቀፍ የዲጂታል መረጃ ሰጪ ተቋማትም በኢትዮጵያ እየተመዘገበ ያለውን ፈጣን ለውጥ አድንቀዋል። ይሁን እንጂ የዲጂታል አካውንት ካላቸው ውስጥ ክፍያውን የሚጠቀሙት የአዳጊ አገሮች ኢኮኖሚ ካለበት የ57% አማካይ ሀዝ በታች 42% መሆናቸውንም አመልክተዋል። ደረጀ ደስታ በዚህ ዙሪያ የዘምዘም ባንክ የሰርቪስና የትራንስፎርሜሽን ዳይሬክተር አቶ ነጅብ አልዩ አህመድ የወርካስ ማርኬቲንግ ድርጅት መስራችና ባለቤት ዘካሪያ ሌን አነጋግሯል። እንዲሁም የዲጂታል ፋይናንሻል ቴክኖሎጂ ፌንቴክ ተቋም ድርጅት አሰልጣኝና አማካሪ አቶ በረከት ቦጋለና የመተግበሪያው ተጠቃሚ የሆኑትን የአዲስ አበባ ነዋሪ አቶ ሙባረክ አበበን ጭምር በማነጋገር ያጠናቀረውን ዘገባ ተከታዩ ክፍል ቀጥሎ ወደ እናንተ ይደርሳል።
ስለ ዲጂታል ፋይናንስ ቴክኖሎጂ ሲወራ ገና ከአመለካከትና አጠቃቀሙ ጀምሮ ያለው ግንዛቤ አነስተኛ መሆኑን የዲጂታል ፋይናንሻል ቴክኖሎጂ ፊንቴክ ተቋም አማካሪ ድርጅት አሰልጣኝና አማካሪው አቶ በረከት ቦጋለ ይናገራሉ።
የዲጂታል ሊትሬሲ የዲጂታል ፕላትፎርም ሊትሬሲ ገና ነው። አብዛኛው ዩኤስኤስዲ ይጠቀማል። ሞባይል መኒ ላይ ችግር ይኖራል። ሞባይል ባንኪንጉ ላይ የአንዱን ባንክ አገልግሎት የሚጠቀሙ የሌላ ባንክ ሲመጣ ደግሞ ትንሽ መደናገሩ እንትነዋል። የሳይበር ሴኪሪቲ ኢሹም አለ። ሌላው ደግሞ የኢንተርኦፕራቢሊቲ ችግር አለ። አንዳንዴ መሀል ላይ ለምሳሌ ከአንድ ባንክ የባንክ ስም መጥራትን ባያስፈልግም፣ ለምሳሌ እኔ ከዳሽን ባንክ ወደ ንግድ ባንክ፣ ከንግድ ባንክ ወደ አብሲኒያ፣ ከአብሲኒያ ወደ ሌሎች ባንኮች በምልክበት ሰዓት አንዳንዴ ምንድን ነው የላከው ገንዘብ አየር ላይ ይቀራል። በዚህ ሰዓት ተጠያቂው ማንነ ኢቲስዊችን ኮንታክት ማድረግ ያለባቸው ዳሽንን ይሁን ንግድ ባንክን ይሁን ምንድን ነው ህብረተሰቡ በደንብ ስለማያውቅ እንደዚህ አይነት ነው ነገሮች ላይ ትንሽ የኢንፎርሜሽን እጥረት አለ። ቶሎ ደግሞ የተጠቃሚውን ፍላጎት እና ደግሞ ስፔሻሊ ከስተመር ፕሮቴክሽን ላይ ይሄ ነገር በሚከሰትበት ሰዓት ኮምፕሌን ማድረግ ያለበት ወዴት ነው፣ ማንን መጠየቅ ያለበት የሚለው ላይ በጣም ህብረተሰቡ በደንብ ስለማያውቅ አንዳንድ ሰው ምንም ገንዘቡ ራሱ ያልተመለሰለትም ሰው ሊኖር ይችላል። እና በዚህ ሰዓት ምንድን ነው እና ኢትዮ ስዊች እነዚህ ግል ባንኮች የመንግስት ባንኮች ትንሽ የአዌርነስ ችግር ስለሚኖር እዚህ ላይ መግለጫ ቢሰጡ አንዳንዴ አዌርነስ ቢፈጥሩ ጥሩ ነው ላለው።
የዲጂታል ፋይናንስ መተግበሪያዎቹ ተጠቃሚ መሆናቸውን የሚናገሩት የአዲስ አበባ ነዋሪ አቶ ሙባረክ አበበ በተለይ ከአዲስ አበባ ወጣ ባሉ አካባቢዎች ከፍተኛ የኔትወርክ ችግር መኖሩን ይገልጻሉ።
ሙሉ በሙሉ በሚባል ደረጃ ያው ሁሉም ነገር ይቀርፋል ማለት አይደለም። አሁን እንደኛ ሀገር ዲጂታል ለምን ከመቀላቀል አንጻር አሁን ላይ ገና እየመጣን ያለንበት ሂደት ነው ያለው እና ከዚህ ጋር ተያይዞ የኔትወርክ ችግሮች ይፈጠራሉ። የሆነ ቦታ ላይ ሆነ የሆነ ገንዘብ ስትልክ አሊያም የሆነ እንትን ፍቃ ስትገዛ ኔትወርክ የሚቋረጥበት ኔትወርኮች የሚያስቸግሩበት ሂደት አለ። ወደ ታች በምትወርድበት ከአዲስ አበባም ወደ ታች በምትሄድበት ጊዜ አሁን ለምሳሌ የሆነ ጫካ ውስጥ እንትኖች ይኖራሉ። እነዚህ ነዳጅ ለመሙላት ኦልሬዲ ቴሌብር ነው የሚባል ኢትዮጵያን የብር ማስተላለፊያ እና ዲጂታል መኒ ትራንስፈር እንትን የምንጠቀመው ለነዳጅ ማለት ነው። ያ እዛ አካባቢ ስትሄድ ጫካ ውስጥ ያሉ ማደያዎች ነገሮች ጋር ስትሄድ ኔትወርክ ሙሉ በሙሉ ይጠፋል። ከዚህ ጋር ተያይዞ ከቴሌብር ውጪ ገንዘብ ይዛ ትዞርም እዛ አካባቢ ለገንዘብ ማታገኝ ትችላለህ። ከዚህ ጋር ተያይዞ ኔትወርኮች ይጠፉና እንትን እንዳታደርግ ያደርገዋል። እነዚህ ነገሮች ቢቀረፉ ሞር እንደ ሀገርም ቴክኖሎጂን ከማስፋት አንጻር ቴክኖሎጂን ሙሉ ህብረተሰቡም ህዝቡም ተጠቅሞ ያለውን ነገር ከማድረግ አንጻር ትልቅ ድርሻ ይወጣል። ከዚህ ጋር ተያይዞ ኔትወርክ ችግሮች ቢቀረፉ የሚል ነው።
የዲጂታል ፋይናንስ ስርዓቱንም ሆነ መተግበሪያዎቹን ደህንነት ወይም ሳይበር ሴኪዩሪቲ በመጠበቅ ረገድ መሰራት ያለባቸው በርካታ ነገሮች መኖራቸውን አቶ በረከት ተናግረዋል። የሰለጠነ ቴክኖሎጂ ባሉባቸው አገሮችም ሊኖሩ የሚችሉ እነዚህ ችግሮች እንዳሉ ሆነው ለዲጂታል ስርዓቱ ግብዓት በመሆን የመሰረተ ልማት ችግር ላይ መንግስትም ሆነ እንደ ባንክ ያሉ የፋይናንስ ተቋማት ትኩረት ማድረግ እንዳለባቸው በረከት ይናገራሉ።
ምንድነው ያለን የነዚህ መሰረተ ልማቶች ለምሳሌ ቴሌኮም ላይ ያለ ኢትዮ ቴሌኮም ላይ ያለ ቴሌ ላይ ያለ የመሰረተ ልማት ወይም ሌሎች መንግስት ማቅረብ ያለባቸው አንዳንድ የመሰረተ ልማት ውስንነት ስላለ የመብራት የኢንተርኔት ለምሳሌ አክል ለማስፋፋት ሲባል ወደ ገጠር አካባቢ በደንብ አሉ የፋይናንሻል ኦር ዲጂታል የኢንክሉዥንን ለማምጣት በሰፊው ትንሽ ከሀገሪቷም ገና እየሰራችም ስለሆነ የመሰረተ ልማት ውስንነት ስላለ አንዳንዴ ያው እንደ ቻሌንጅ እናያለን። ሌላኛው በሀገሪቷ ውስጥ ያለ የዲጂታል ሊትሬሲ ነው። ዲጂታል ሊትሬሲ ስንል እኔ ያው እንደ ካለኝ ኤክስፒሪየንስ አንጻር የተማረም ሰው ኢቭን የባንክ ሰራተኛ ሆነው እስከ ቅርብ ጊዜ ሞባይል መኒ ተጠቀሙ ይላል፣ እሱ ግን አይጠቀምም ነበር። ይህን በማየት ደግሞ ሌላውም ደግሞ የዲጂታል ፕላትፎርም በተመለከተ አዌርነስ የሌለው እውቀቱ የሌለ ሰው ኮምፕሊትሊ የማይጠቀምበትን ነገር ይኖራል እና በአጠቃላይ ይሄ የዲጂታል እውቀት የዲጂታል ስርዓትን በተመለከተ አጠቃቀሙን በተመለከተ የማወቁ ሁኔታ ትንሽ ነው። ስፔሻሊ ደግሞ በምንድን ነው የት ነው ይሄ ወደ ገጠር አካባቢ ወደ ክፍለ ሀገር አካባቢ የክህሎት ማነስ ስላለ በዚህ ሰዓት አገልግሎት ሰጪውም አገልግሎት ተጠቃሚውም ይህን አገልግሎት የማግኘት እንትኑ የተወሰነ ነው የሚሆነው። ሌላው የመንግስት እነዚህ የህግ እነዚህ መመሪያን በተመለከተ ሲባል ያው ገና የተለያዩ መመሪያዎች በተለያየ ጊዜ ገና እየወጡ ነው ያሉት። ደንበኛን የሚጠብቁ ከስተመር ፕሮቴክሽን በተመለከተ ያቀፈ መመሪያዎችን በተመለከተ ገናም እየወጡ እየተስተካከሉም ስላሉ በሂደት ላይ ስላሉ እነኚህ ነገሮች እንትን ናቸው፣ አንድ ቻሌንጅ የምናያቸው ናቸው።
ከአውሮፓ ወደ ኢትዮጵያ ተመልሰው መኖር የጀመሩ መሆኑን የገለጹልን የወርክ አስ ማርኬቲንግ ድርጅት መስራችና ባለቤት ዘካሪያ አሊ ሁሉ ነገር በጣም አንጻራዊ መሆኑን በመግለጽ የኢትዮጵያ ኢንተርኔት መሰረተ ልማት መሻሻሉን ይገልጻሉ። ይሁን እንጂ 60 ሚሊዮን ይደርሳል ካሉት የሞባይል ተጠቃሚው ቴክኖሎጂውን የሚጠቀመው እጅግ አነስተኛ መሆኑን እንደሚከተለው ያብራራሉ።
አዎ፣ ያው ሁሉም ነገር ሬላቲቭ ነው። እኔ አውሮፓ እንደኖረ ሰው የኢንተርኔት ስፒዱ ኢንፍራስትራክቸሩ አሁን ለምሳሌ አብዛኛው ሰርቪስ ፕሮቫይደር ካፌ በለው ሬስቶራንት በለው ሆቴል ሞባይል ትራንስፈር የዲጂታል ትራንስፈር ይቀበላሉ። የኔትወርኩ እንትን ያው ሰዓት አለው። አንዳንድ ፒክ በሚሆንበት ሰዓት ስሎ የሚሆን ነገር አለ እንጂ አለምንም ችግር ለምሳሌ እነ ሲቪ እና ቴሌብር ብርን ለማስተላለፍ ፔመንትን ለመክፈል ሁነኛ አስተዋጽኦ ይጫወታሉ እና ከዛ አንጻር በጣም መሰረተ ልማቱ ያው በአንጻራዊነት መሆንም ገባውን ነው ባልልም ግን ከዚህ በፊት ከነበረው በጣም ጥሩ እና ቀላጠፈ አገልግሎት ማግኘት ይቻላል። ዳውን የሚሆንበት ጊዜ እንዳለ ሆኖ ማለት ነው።
ቢሻሻል ብለው የሚሉት ነገር ምን አለ? አገልግሎቱ ላይ እነዚህ ነገሮች ቢሻሻሉ ደግሞ የበለጠ ሊሆን ይችላል ወይም እነዚህ ባለመሻሻላቸው ይሄ ቀርቷል የሚሉት ነገር አለ?
አዎ፣ በጣም አለ። አሁን ለምሳሌ አብዛኛው ሰው ሁሉም ባይባልም ወደ ከ60 ሚሊዮን ሰው በላይ የስማርትፎን ተጠቃሚ ነው እና ይህንን ነገር ለምንፈልገው ኢኮኖሚያዊ ይሁን ማህበራዊ ወይም የመንግስት አገልግሎቶች ሰው ገዝቶ በኪሱ የያዘውን ስማርትፎን መጠቀም አልቻልንም ብዬ አስባለሁ። ያንን ለመቅረፍ ደግሞ ከፍተኛ አሁን ከቢዝነስ አንጻር እነ ራይድ የሚባሉ የትራንስፖርት የራይድ ሼሪንግ ሰርቪስ ወይም ኢራይድ ሄሊንግ ሰርቪስ አቅራቢዎች ትልቅ የሆነ መነቃነቅ ኢኮኖሚ ላይ ትልቅ ኢምፓክት ማምጣት ትችላል። አሁን ብዙ የፊንቴክ ድርጅቶች አሉ። ይሄ ከውጭ በሀገር ውስጥም ከቢዝነስ ወደ ቢዝነስ፣ ከቢዝነስ ወደ ካስተመር፣ ከካስተመር ወደ ቢዝነስ ገንዘብ ለማስተላለፍ ተቋቁመው ጥሩ ሰክሰስ አመጡ። ግን በዛ ልክ አሁን ሞባይል እንትን ስማርትፎን በሰው ባለው ልክ ተጠቃሚ ያን ያህል አድጓል ብዬ አላስብም። ይሄን ለማድረግ ደግሞ ከፍተኛ የሆነ የፐብሊክ አዌርነስ ካምፔን መሰራት አለበት ብዬ አስባለሁ። እሱ ላይ ተሰርቷል ብዬ አላስብም።
የሚያስብ የህብረተሰቡ ለዚህ ለዲጂታል ሶሉሽንስ ዲጂታል ሰርቪስስ ያለው መገንዘብ ጥርጣሬውን የመቅረፍ ስንትን አልተሰራበትም እና እያንዳንዱ ሰው ያለውን ስልክ ለኮኔክቲቪቲም፣ ለቢዝነስም፣ ለሴኪሪቲም፣ ለተለያዩ አገልግሎቶች መንግስት ይህን ነገር አሳልጦ መጠቀም ቢችል ጥሩ ነው። ፕራይቬት ቢዝነሶችም ይህንን እንደ አሴት አይተውት እዛ ላይ ካፒታላይዝ አድርገው ቢዝነሳቸውን ቢመሰርቱ ጥሩ ነው ብዬ አስባለሁ እና አዌርነስ ላይ አልተሰራም ብዬ አስባለሁ እና ይሄ ቢቀየር ህብረተሰቡ ስልኩ ኑሮውን መቀየር የሚችል ስልኩ ኑሮውን ማቅለል የሚችል ስልኩ ደህንነቱን ማስጠበቂያ መሳሪያ ሊሆን እንደሚችል ቢገነዘብ የበለጠ ጥሩ መገልገያ ይሆናል። ለአልባሌ ነገሮች ነው ሰው ማለት ያው መዝናናት ጥሩ ነው፣ ግን አብዛኛው ሰው ለኢንተርቴንመንት ነው ስልኩ የሚጠቀመው። ፋይዳ ላለው ነገር እንዴት መጠቀም እንደሚቻል ማስተማር ቢቻል ጥሩ ነው ብዬ አስባለሁ።
የዘምዘም ባንክ የሰርቪስና የትራንስፎርሜሽን ዲሬክተር አቶ ነጂብ አልዩ አህመድ የዲጂታል ሽግግሩ በአንድ ጊዜ የሚፈጸም ሳይሆን ጊዜ የሚወስድና የራሱ ሂደት እንዳለው በመግለጽ ይከራከራሉ።
ይሄ ደግሞ እኛም ማኑዋል አሰራሮች በአንድ ጊዜ ትራንዚሽን ስትራቴጂ የሚባል ነገር አለ። ከተለመደው አሰራር ቀስ እያልክ ነው የምትላቀቀው እንጂ በአንዴ አታቋርጥም። ያ ደግሞ ትራንዚሽን ስትራቴጂ ያስፈልጋል ከዛ ወደዚህ ለመምጣት። ልክ አሁን የነዳጅ መኪናዎች ኤሌክትሪክ መኪና ስመጣ በአንዴ የነዳጅ መኪና ማቆም ትክክለኛ የትራንዚሽን ስትራቴጂ አይደለም። አዳዮች አሉ፣ መኪኖች አሉ፣ በዛ ሲስተም የሚንቀሳቀሱ ማለት የኢኮኖሚ እንትኖች አሉ። እሱን ኢምፓክት እንዳያደርግ ነው ጊዜ የምታደርጉበት። ሴም ኢዝ ትሩ እኛም ከማኑዋል ባንኪንግ ወደ ዲጂታል ባንኪንግ የምናመጣበትን ሽግግር ስትራቴጂካሊ መምራት ይጠይቃል ሄዳለን። ግን ዋና ፎከስ ወደ ዲጂታል ዓለም የሚደረገውን ዝግጅት ነው ብዙ ጊዜ ፎከስ የምናደርገው።
ከገንዘብ ጋር በተያያዘ ነገር ነው፣ በፋይናንስ ዙሪያ ነው የምናወራው ዲጂታልን ስናወራ እና አንደኛ አዲስ ከመሆኑ አንጻር፣ ሁለተኛ ደግሞ እምነት ማሳደር ነገር ምን ያህል መሰረተ ልማቱ ምን ያህል አግዟችኋል? ሰው ተማምኖ እንዲሰጥ ምን ያህልስ የተጠበቀ ነው ደህንነቱ?
እንግዲህ ያው ዘምዘም አዲስ ከነባር ባንኮች አንጻር ስታይ አዲስ ይባል እንጂ በባንኪንግ ደረጃ በኢትዮጵያ ውስጥ መጀመሪያ የሸሪያ ኮምፕሊያንት ወይም ደግሞ ሸሪያን የተከተለ የባንክ አሰራሪ ኢንቨንት ያደረገ ክሬት ያደረገ ባንክ መሆኑ ይታወቃል። ከዚህ ጋር ተያይዞ ጥሩ ጊዜ የተፈጠረ ባንክ ነው። ምክንያቱም በዲጂታል ዓለም በዲጂታላይዜሽን በተቀየረችበት ጊዜ የተፈጠረ ባንክ መሆኑ ከብዙ ቴክኖሎጂ ልምድ እየወሰደ ብዙ ቴክኖሎጂ አዶፕት አድርጎ የመሄድ እድሉ ውስጥ የተፈጠረ ባንክ ነው ማለት ነው። ለእኛ እንደ ዘምዘም ባንክ ያሉ ባንኮች ኢስላሚክ ባንኮች ሸሪያ ኮምፕሊያንት የሆነ ዲጂታል ደግሞ አዘ ሴም ታይም የመሆን እድሉ ሰፊ ነው። አሁንም ያለንበት ሲትዌሽን ያ ነው። ዲጂታላይዜሽን ውስጥ ሊቨሬጂንግ ፕላትፎርማይዜሽን የሚባል አሰራር አለ። ቴክኖሎጂውን ወይ ትገዛለህ ወይ ቴክኖሎጂ ካላቸው ድርጅቶች ጋር ፕላትፎርማይዜሽን አግሪ አድርገህ ትሰራለህ ማለት ነው። ቦዝ ወይ በዲጂታል ዓለም ተቀየኑ ባንኮች የሚከተሉ ስትራቴጂ ሁለቱንም ነው። ወይ ትገዛለህ፣ ቴክኖሎጂውን ደግሞ መግዛት ካልቻል ይዘው የቀረቡ ሰዎች ጋር ትሰራለህ። በዚህ ሁኔታ ዘምዘም ጥሩ ጉዞ ላይ ነው ያለው። የራሱ ቴክኖሎጂ ያለው ኮር ባንኪንግ ሲስተም እና ሌሎች ኢንሃውስ ዲቨሎፕ ያደረጋቸው ቴክኖሎጂዎች አሉ። ከዛ ባለፈ ደግሞ ከማአድ ትልልቅ ቴክኖሎጂ ካላቸው ኢንተርናሽናል እና ሎካል ሰፕላየሮች ጋር ፕላትፎርም እየፈጠረ እየሰራ ይገኛል ማለት ነው። በጣም ተጠቃሚ የሚያደርገን ሲትዌሽን ውስጥ ነው የተፈጠረው ባንኩና ተጠቃሚዎች ነን ለማለት ይችላል።
መረጃዎች በኢትዮጵያ የዲጂታል ፋይናንስ ቴክኖሎጂን የሚጠቀሙ ሰዎች ቁጥር አነስተኛ መሆናቸውን ቢገልጹም አቶ ነጂብ ግን በዚህ አይስማሙም። በተለይ ወደ ባንክ የሚመጡ ሰዎች በአንድም ሆነ በሌላ መንገድ ቴክኖሎጂውን መጠቀማቸው አይቀርም ሲሉ ይከራከራሉ።
እንግዲህ ያው አክሰስ ፋይናንሻል ኢንክሉዥን ፋይናንሻል አክሰስ ብዙ ነገር አለ እና ከዛ አንጻር አኩሬት ዳታ ቁጭ ብሎ ማውጣት በየሰዓቱ በሞባይል ባንኪንግ የሚጠቀመው ቁጥር እየጨመረ እንደ ደንበኛ ስፋት ደግሞ አንዳንዱ ድሮ አካውንት የከፈቱ ከሆኑ ሞባይላቸውን ስማርትፎን የማይጠቀሙ አሉ። በዩኤስኤስዲ የሚጠቀሙ ዝም ብሎ ስማርትፎን ያልሆኑ ሰዎች ያንን የሚይዙ ሰዎችን ቁጥር ለይተው ማወቅ ያስፈልጋል። አኩሬት ነው ባለልህም፣ ግን አብዛኛው ከስተመር ሜጀር የሚባለው ካታጎሪ ኦፍ ከስተመር ዲጂታል ባንኪንግ የሚጠቀም ነው ማለት ይቻላል። ዋን ዌይ ኦር አናዘር የዲጂታል ቻናሎች ብዙ ስለሆኑ ከዛ ቻናል ውስጥ ወይ አንዱን እየተጠቀመ ነው ከአምስቱ ለምሳሌ፣ ወይ ከአምስቱ ሁለቱን የሚጠቀም ሊሆን ይችላል አንድ ሰው፣ ወይ አምስቱንም በአንድ ጊዜ የሚጠቀም ሊኖር ይችላል። ግን ዲጂታል ያልነካካው ነገር በዚህ ዘመን የለም ባንክ ውስጥ በአብዛኛው ስናይ ማለት ነው። ባንክ አካውንት ራሱ አሁን ዲጂታል ነው። የባንክ አካውንት የምንለው ቁጥር ራሱ ኮምፒውተር ላይ የተመዘገበ ዲጂታል ፊገር ነው። በድሮ ፓስቡክ ላይ በእስክሪብቶ ተጽፎ አይሰጠ ስቶርድ የሆነ ስለ አንተ ማንነት ስለ አንተ ፍርማ ስቶርድ ሆኖ ቁጭ ብሏል። ይሄ ራሱ ሳምሃው ዲጂታላይዝድ የሆነ የባንክ ሲስተም ኢትዮጵያ ውስጥ ከአስር ዓመት በፊት ጀምሮ መንግስት ያስቀመጠው ዳይሬክሽንም ነው ይሄ። ኮር ባንኪንግ ሲስተም ግዙ ብሎ ሁሉም ባንክ በኮር ባንኪንግ ሲስተም ነው የሚሰራው። ያ ማለት ማኑዋል ስራ ኦልሞስት መጠኑ ይለያይ እንጂ አሁን ላይ አካውንት የከፈቱ ሰዎች ሁሉም የዲጂታል ትሩፋትን የቀመሱ ናቸው ማለት ይቻላል።
ሰዎች ከዘራፊዎችና ነጣቂዎች ጭምር ከሚያጋልጣቸው ጥሬ ገንዘብ የሚገላገሉበትን ቴክኖሎጂን በተሻለ መንገድ እንዲጠቀሙ የስልኮቹ ወይም የመሳሪያዎቹ ዲቫይሶች አቅርቦት እጥረት መኖሩን አቶ ዘካሪያ ይገልጻሉ።
ሌላኛው እነዚህ ዲቫይሶችን ከማስፋት አንጻር ነው። አሁን እኛ ጋር በምትመጣበት ጊዜ ዲቫይሶች በጣም ውድ ናቸው እና ከዛ ጋር ተያይዞ ስልክ ሊሰበር ይችላል፣ በአጭር ጊዜ መግዛት ሊከብድ ይችላል እንደ ሀገር ማለት ነው። እና ከዚህ ጋር ተያይዞ ያሉት የዲቫይስ አቅርቦት ጋር ተያይዞ ያሉት ነገሮች ቢቀረፉ ሞር የተሻለ የቴክኖሎጂ ህብረተሰቡም ሙሉ በሙሉ ቴክኖሎጂን በመጠቀም ከዝርፊያ ከተለያዩ ነገሮች እነዚህ ጥሬ ገንዘብ ይዞ ዙረው ሊዘርፍ ይችላሉ። ነጣቂዎች አሉ፣ ከነዛ ጋር ተያይዞ የሚፈጠሩ ችግሮችን ይቀርፋሉ ብዬ ሙሉ የራቸው ሙሉ እምነት አለኝ።
የዲጂታል ፋይናንስ ቴክኖሎጂ ሲባል ለገንዘብ ዝውውር ብቻ የሚውል አገልግሎት የሚሰጥ ሳይሆን ዘርፈ ብዙ ጥቅሞች አሉት የሚሉት አቶ በረከት የአገልግሎት ሰጪ ተቋማትን አስተዋጽኦ በመጥቀስ እንደሚከተለው ያብራራሉ።
ዲጂታል ሰርቪስ ፕሮቫይደሮች፣ እነዚህ በዲጂታል ገንዘብ ክፍያን አገልግሎት የሚሰጡ ተቋማት ምንድን ነው ሚናቸው? የሚጫወቱት ሚና ምንድን ነው ካልን፣ አንደኛ ክፍያን ወይም አገልግሎት መስጠትን ብቻም ሳይሆን አንደኛ እነዚህ ፕላትፎርሞች በመኖራቸው ኢትዮጵያ በፊት ከነበረው የኮንቬንሽናል የገንዘብ ክፍያ ወይም የገንዘብ የመቀበል ስርዓት በፊት ከነበረው አሁን አክሰሱ የገንዘብ አክሰስ ጨምሯል። ማንም ሰው አሁን ሞባይል ያለው ትንሽ ሞባይል ያለው ትላልቅ አፕሊኬሽኖችን የምንጠቀምበት ሞባይል ያለው ሰው በቃ ገንዘብ ማግኘት ይችላል። ስለዚህ አክሰስ ጨምሯል። ሌላኛው የወጪ ቆጣቢነት ነው። ለምሳሌ ይሄ ኮስት ኢፊሽንሲውን ብናይ በፊት ኮንቬንሽናል ከሆነ ሲስተም አሁን ወጪ ቆጣቢ በሆነ መንገድ ሰዓትም ቆጥበን ክፍያም ገንዘብም ብዙ ሳናወጣ ትራንስፖርት ወጪ ሳናወጣ ነው በቀላሉ ገንዘብ የምንከፍልበት ገንዘብ ትራንስፈር የሚደረግበት ሂደትም ስላለ፣ ስለዚህ እነዚህ ተቋማት እነዚህ አገልግሎት የሚሰጡ አካላት በመኖራቸው ኮስት ኢፊሽንሲ መጠል ማለት ነው። ሌላኛው ኮንቪኒየንትና ሌላው ስፒድም ስናይ ፍጥነትም፣ ሌላ ደግሞ በምቹ ክፍያ እንከፍላለን። ነዳጅ እንቀዳለን፣ ወዲያ ከፍለን እንዳለን። መብራት ክፍያ ካለም የመብራት ክፍያ ለመክፈል ድሮ በጣም እንቸገር ነበረ። ካፍቴሪያ ላይ በምንጠቀምበት ሰዓት ክፍያ ለመክፈል በጣም ያስቸግር ነበረ። ነገር ግን አሁን በፍጥነት ክፍያዎችን የምንከፍልበት ሂደት አለ።
የዲጂታል ፋይናንስ አገልግሎት ቴክኖሎጂ ወዴት እያመራ ነው? ባንኮች ሰዎችን የግድ የዲጂታል ቴክኖሎጂውን እንዲጠቀሙ ማስገደድ ጀምረው ይሆን? ራሳቸውን እንጂ ድርጅታቸውን ወክለው ያልተናገሩ መሆኑን እንዲታወቅላቸው ያስታወሱት አቶ ነጂብ የማይቀር መሆኑን ይናገራሉ።
እንግዲህ ያው አንዳንድ ነገሮች ላይ ግዴታ ነው ዲጂታል ዳታ መጠቀም፣ ዲጂታል ባንኪንግ መጠቀም ግዴታ የምናደርግባቸው ከስተመሮች አሉ። ግዴታ ያንን ነገር ካልተጠቀሙ የእኛን አገልግሎት የማያገኙ ከስተመሮች አሉ። ለምሳሌ ዘምዘም ባንክ ዲጂታል ፋይናንስ ይሰጣል ስንል የዲጂታል የብድር አገልግሎት ማለት ነው። ስለዚህ ይህ ሰው የግድ ስማርትፎን ሊኖረው ይገባል። አንድ ስማርትፎን ካለው ደግሞ እዛ ላይ ያሉትን አፕሊኬሽኖች ዳውንሎድ አድርጎ ሪጅስተር አድርጎ መጠቀም አለበት። አስገዳጅ ነው ማለት ነው። ፕሮዳክቱ ራሱ የባንክ ሰርቪሱ ራሱ አስገዳጅ የሚሆንበት ሁኔታ አለ። ኖርማል የዴታ ሲዞ የንግድ ብድር ደግሞ ካርታና ፕላና ሲዞ የሚጠበቅበትን እንትን አድርጎ አይነት ብድር የሚፈልግ ከሆነ ፋይናንስ የሚፈልግ ከሆነ ደግሞ ግዴታ የስማርትፎን ተጠቃሚና የዛ አፕሊኬሽን ዳውንሎድ ማድረግ ሳይጠበቅበት በተለምዶ ብራንች ላይ ሄዶ የባንክ ቅርንጫፍ ላይ ሄዶ ፊዚካሊ እየተገኘ ፊዚካሊ ዶኩመንት እያቀረበ የሚገደድበት ሁኔታ አለ። ምንም ዲጂታል ነገር ሳያስገድደው የተለመደውን የባንክ አሰራር የሚጠቀሙ ሰዎችም እስካሁንም አልጠፉም።
መንግስት የዲጂታል ቴክኖሎጂ ስትራቴጂና ሽግግርን አስመልክቶ ያስመዘገባቸው ለውጦች ፈጣንና በርካታ መሆናቸውን ቢነገርም በተመሳሳይ የኢኮኖሚ ደረጃ ላይ ካሉ አዳጊ አገሮች አንጻር አሁንም ገና ብዙ የሚቀረው መሆኑን ያነጋገርናቸው ባለሙያዎች ተናግረዋል። እንደ ኬንያ ከመሳሰሉ አጎራባች አገሮች አንጻር ሲታይ የታየው ዝቅተኛ የዲጂታል ገንዘብ ዝውውር በመሰረተ ልማቶችና የቴክኖሎጂው መሳሪያዎች ወይም አቅርቦት በመታገዝ መሻሻል እንደሚኖርበት ያነጋገርናቸው ተጠቃሚዎችና ባለሙያዎች መክረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
በኢትዮጵያ የዲጂታል ፋይናንስ እና ግብይት ቴክኖሎጂ መስፋፋትን የሚዳስሰውን ዘገባን የተከታተል ነው። አድማጮቻችን፣ የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን የዳሰስንበት የምሽቱ መስተዋት መሰናዷችን ይህን ይመስል ነበር። ከዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስተዋት መሰናዷችን በዚሁ ይጠናቀቃል። እያስተናገድኳችሁ አብሬያችሁ ያመሸው ታስማማየ ነው ነበርኩ። በእኛ በኩል በዚሁ አስቀድመን ሰናበት። መልካም ምሽት ይሁንላችሁ።